ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርትዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። እንስተልኝ እንደምን አመሻችሁ ጓደኞቻችን። ዛሬ ማክሰኞ መስከረም 11 ቀን 2014 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ማክሰኞ መስከረም 11 ቀን 658 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ? ህዝባችን ይህን ያህል እርስ በርስ ጭካኔ ያሳያል፣ ህፃን አረጅ የሚያደርግ አውሬነት ይላበሳል ብሎ ማመኑ አዳጋች ቢሆን አያስገርመንም። የትግራይ ምሁሮችና ቄሶች ሳይቀሩ ጸረ ኢትዮጵያዊ ይሆናሉ ብሎ ማሰብም ያስጠቅቃል።
የሹም ቀጣፊ ሲለፈልፍ ጠፊ በሚል ርዕስ የቀረበ የዕለቱ የፍኖተ ዴሞክራሲ ሀተታ ነው። በማስከተልም
ከርሞለ ፋሽስቶ ያጎየበትን ዛሬም ለቆጠኞች እንበረከትን የነጻነት ዋጋ ድንበሩ እስከዚያ ነው። በዘመናት ግንባርክን አሳየው።
በኢሕአፓ ታሪክ ነሐሴ 26 ቀን ከፍተኛ ቦታን የያዘ ቀን ነው። በ1964 ዓመተ ምህረት ሚያዝያ ወር የተመሰረተው ኢሕአፓ በ14ቱም ክፍለ ሀገራት የትግራይ ወያኔ ያስገነጠለው ኤርትራ ውስጥ ጨምሮ ራሱን ይፋ ያደረገበት ቀን ነው። በ2007 ዓመተ ምህረት ነሐሴ ወር ኢሕአፓ ይፋ የወጣበትን 40ኛ ዓመት ለመዘከር የወጣውን የዴሞክራሲያ እትም አሰምተን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። በቅድሚያ ዜና።
የአሸባሪው የኦነግ ሸኔ አመራር ነው የተባለ በሰላም ለመታገል ወስኗል ተብሎም አዲስ አበባ ሲገባ አገዛዙ አቀባበል አድርጎለታል። አሸባሪ ድርጅቱ በተለይ በወለጋ በአማራና ኦርቶዶክስ እምነት ተከታዮች ላይ ያነጣጠረ ጭፍጨፋ ሲፈጽም የቆየና አሁንም እንደቀጠለ ነው። ከደምቢዶሎ ዩኒቨርሲቲ ባሸባሪዎቹ የታገቱት ተማሪዎች እስካሁን ያሉበት አይታወቅም። ዛሬም ቀደም ሲል የተሰነዘረውን ያገዛዙ ሚና የሚያጠናክረው እርምጃም ኦነግ ሸኔ በኦሮሞ ስም እታገላለሁ እያለ በቅርቡ ከወያኔ ጋር ለመስራት መስማማቱን ተከትሎ በንጹሃን ጭፍጨፋ ውስጥ የነበረውን ተሳትፎ ወደ ጎን በማድረግ ለዚህ በደም የተጨማለቀ ዘረኛ ግለሰብ ወደ መዲናዋ አምጥቶም ቦሌ ላይ አቀባበል ማድረጉ በኦነግ ስም የሚደረገውን ጭፍጨፋ አገዛዙ ከጀርባ እንደሚያግዝና በዚህ የዘር ማጥፋት የተሰማሩትንም ለሕግ ለማቅረብ ፍላጎት እንደሌለው በሚገባ ያሳያል ተብሏል። ጦርነት ባስከተለው ውድመትና የወያኔ አሸባሪዎች በሚያካሂዱት ሽብር የተነሳም በወሎና በጎንደር ቁጥራቸው 1 ሚሊዮን የሚጠጋ ተማሪዎች ትምህርታቸውን መከታተል እንደማይችሉ የአካባቢው ባለስልጣኖች ተናግረዋል። ተማሪዎቹ ከትምህርት ገበታ ውጪ ለመሆን የተገደዱት በአካባቢው በርካታ ትምህርት ቤቶች በመውደማቸው ምክንያት እንደሆነም ተገልጿል። ወያኔዎች በተለየ ትምህርት ተቋማትንና የጤና ጣቢያዎችን እየዘረፉና እያወደሙ ለመሆናቸው ለአጭር ጊዜ ተቆጣጥረው የነበሩትን አካባቢዎች በማስረጃነት ጠቅሰዋል። በሱዳን የቀድሞ አምባገነን በሽር መንግስት ባለስልጣንና ደጋፊዎች የነበሩ ወታደሮችና ሲቪሎች የመፈንቅለ መንግስት ሙከራ ለማድረግ ሞክረው መክሸፉን የሽግግር መንግስቱ የማስታወቂያ ሚኒስትር አስታወቀም። አድመኞቹ የወታደር ካምፖችን እንዲሁም ቴሌቪዥንና ሬዲዮ ጣቢያዎችን ለመቆጣጠር ሙከራ ማድረጋቸውም ተዘግቧል። ቁጥራቸው የበዛ የመፈንቅሉ ተሳታፊዎች ተይዘው መመራ እየተደረገባቸው መሆኑንም የማስታወቂያ ሚኒስትሩ ጨምሮ ተናግሯል። የቀድሞ አምባገነን በሽርም በአክራሪ እስላማዊ ድጋፍ በፈንቅለ መንግስት ለስልጣን መብቃቱ ይታወሳል። ሱዳን በአሁኑ ወቅት በከፍተኛ ኢኮኖሚ ችግር ውስጥ ያለች በመሆኑ በከሸፈው መፈንቅለ መንግስት ሙከራ እጃቸው አለበት ተብሎ የሚጠረጠሩ አክራሪ እስላማውያን ሁኔታውን ተጠቅመው አሁንም ሌላ ሙከራ እንዳያደርጉ ያሰጋል ተብሏል። ታሊባን ለጊዜው ሴቶች ስራ እንዳይሰሩ ማዘዙን በመጥቀስ አዲሱ የካቡል ከንቲባ በከተማው የሚገኙ የማዘጋጃ ቤት ሴት ሰራተኞችን አርፋቸው ቤት ተቀመጡ ብሏል። በመቀጠልም ክፍት የሥራ መደቦች በወንዶች የማይሞሉ ከሆነ ብቻ ሴቶች እንደሚቀጠሩም ጨምሮ ገልጿል። ታሊባን በ1990ዎቹ መጀመሪያ በአፍጋኒስታን ስልጣን በያዘ ጊዜ ተመሳሳይ ቀባም በሴቶች ላይ ጥሎ ነበር። ሆኖም የአሜሪካንን ከሀገሪቱ መውጣት ተከትሎ ስልጣን ከ20 አመታት በኋላ የተቆናጠጡት ታሊባኖች የሴቶችን መብት በሸሪያ ማዕቀፍ ውስጥ እስከሆነ ድረስ እንደማያከብሩ ቃል ገብተው ነበር። ታሊባን ስልጣን ከያዘ ጀምሮ ስራ የነበራቸው ሴቶች በሙሉ የሀገሪቱ የደህንነት ሁኔታ እስኪሻሻል ድረስ ቤት እንዲቀመጡ አዟል። ህጉን በመቃወም ሰልፍ በወጡ ሴቶች ላይም ድብደባ መፈጸሙን ምንጮች ካቀረቡት ዘገባ መረዳት ተችሏል። አድማጮቻችን ለዕለቱ ያዘጋጀናቸው ዜናዎች እነኚ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ።
የማክሰኞ መስከረም 11 ቀን 2014 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ የሽምቀጣፊ ሲለፈልፍ ጣፊ ኢትዮጵያ የጣሊያን ሆነች ብሎ በሮማ ፒያሳ ቬኒዚያ የባረቀውን የጣሊያኑን ፋሽስት ሙሶሎኒን ያስታውሳል። እንደ ጣሊያኑ ፋሽስት የራስ ማስቀርና የጉራ በሽታ የሚጠናወተው ኮሎኔል ለተራበ ህዝብ የሚያቀርበው መንጫ ጭፍጨፋና ኩንታል ውሸት ነው። ከወላጁ ወያኔ ተማረውን ነው ነጭ ውሸቱ። አገርን ለወያኔ ጥቃት አጋልጦ እመኑኝ ወያኔ ከመቀሌ እያፈገፈገ ነው ይለናል። ማንም ኢትዮጵያዊ በአሁኑ ጊዜ እንደተረዳው ለወያኔ አጋር የሆነችው አሜሪካ ብቻ ሳትሆን በዋና ደረጃ ኮሎኔሉና ዘረኛ ጭፍሮቹ ናቸው። የሳተላይት መረጃ ሳይሆን በቀን ተቀን የሜዳና የዋና መስሪያ ቤታቸው መረጃና ምስጢር እንዴት ለወያኔ ሊፈስለት ቻለ? ወያኔ ሲጠቃ ሳቡ ሽሹ ትእዛዝ ከየት ነው የሚመጣው? ትጥቅ ክልከላውና ጥይት ማጠሩስ ከየት የመጣ ነው? መቼም ህሊናው ላይ ያልተኛ በቀር በነ ባጫና ከሃዲ አማራዎች የጦር መሪነት የሚገኝ የረባ ድል በሚል አይታለልም። የፈረጠጠው ኮሎኔል በሩቅ ርቀት ጦር መሪነት ሲውገረገር ስንቱን አስጨርሶ ይል። ታሪክ በዚያው መልክ ባይሆንም ተደጋገማለችና ንቃተን የታጠቁት ሊረዱ ይችላሉ ሽፍን የሚመስለውን ሂደት። ሆኖም ግን ህዝባችን ይህን ያህል የእርስ በርስ ጭካኔ ያሳያል፣ ህፃን አረጅ የሚያደርግ አውሬነት ይላበሳል ብሎ ማመኑ አዳጋች ቢሆን አያስገርመንም። የትግራይ ምሁሮችና ቄሶች ሳይቀሩ ጸረ ኢትዮጵያዊ ይሆናሉ ብሎ ማሰብም ያስጠቅቃል። እናት አገራቸውን ሲያወግዙና ሲረግሙ መስማቱ ያስገርማል። በተለይ ኢትዮጵያ በምቾት ያሳደገቻቸው ከባህር ወጣን የሚሉት እንኳ አሳ ነባሪ እንጂ እናንተን አናውቅም ቢሉ መቼስ ማልጎደኒ የምንላቸው ናቸው። ከባህር ከወጡ ታዲያ ቀይ ባህርን ሳይሆን ከተሞቻችንን መሬታችንን ለመንጠቅና ለመገንጠል ምን ነው አቋመቱ? ከዚህ ሁሉ ባሻገር ግን ራሳችን እንደ ህዝብ ለምን እንዴት ወዴትና መሰል መሰረታዊ ጥያቄዎችን መመርመር ይገባናል። አሜሪካ በኢትዮጵያ ላይ ማዕቀብ ላደርግ ነው ስትል ወያኔም አገር ወዳዶችም ሊያጨበጭቡ ከተነሱ ነገር ዓለሙ ተበለሻሽቷል ማለት ነው። አሜሪካ እንኳን በማዕቀብ በቀጥታ ወረራም የረባ ውጤትና መፍትሄ እንደማታመጣ ደግሞ ያየነው ነው። ድግመት ጥንካሬም ከጓዳችን መፈለግና መፈረጅ ይኖርበታል። ኃላፊነትን ወደ ሰማይም ወደ አሜሪካም ለመለጋት መነሳት የሰነፍ ምሁሮች ድክመትን የሚያጋልጥ ነው። ለተዋከበ ህዝብ ሊፈቀድ ቢችልም ጭንቅ ብዙ ነገር ይወልዳልና ነገ ይሁን ተነገ ወዲያ ዘረኞች መግጠማቸው አይቀሬ ነው። ሻኒዎች ጥሪውን ተቀብለው አዲስ አበባ ገቡ እያሉን ነው። በጨለማ ፊንፊን የሚሉትን በግላጭ ሊረከቡ ነው ማለት ነው። ጨዋ የተባለው ህዝብ ዛሬ ህፃን አራጅ፣ እርጉዝ ተልታይ፣ አዛውንት ጨፍጫፊ ሆኗል። አስከሬን ከምሮ ያቃጥላል። በበኩላችን ወሬ ገለባን ከሀቅ ከለየን ቆይተናል። ከደርጎች ፋሽስታዊ አረመኔነት በኋላ ብዥታን አላስተናገድንም። በድንጋይ ፈልጦ አፍርሶ በተኛበት ገዳይ ወያኔንም ካየን በኋላ ማንነታቸው ላይ ብዥታ አልያዝንም። አሜሪካን ገና በወጣትነታችን ጀምሮ ያወቅን ስለነበር ዛሬ ዘመን አልፎ ለካስ ብለን የምንገረምባቸው አልሆንም። ማዕቀብ አሉ ሌላ ለጥቅማቸው የሚያደርጉት እንጂ ለኢትዮጵያ ደንታ ሰጥተው የሚያውቁ አይደሉም። ኮሎኔሉም አጃቢዎቹም የአሜሪካ ቡችላዎች ናቸው። ለጣሚው ኃይሉ ገሞራው አልሰማም ወሬ የቀመለ ይህ አባ ቆቡን ጣለ ብሎ ነበር። ይህ አባ ከህዝባዊ ትግል ፈርለቆ ሲንገዳገድ የሚታሰብም አይደል። ሊከሽፉና ድርጅቱንም ባልሆነ ሀዲድ ሊያስገቡ የጣሩትን ትናንትም በፊትም ታግሎ ጉድጓድና የታሪክ ትቢያ ወርውሯቸዋል። ዛሬም ርዝራዦች ይንፈራገጣሉ። ግም ለግም አብረሃዝ ግም ነውና የትላንትም የትላንት ወዲያም ኳኳታሚዎች ሁሉ ተጠራርተው ኢህአፓንን ሊሉ ቢሞክሩም ታሪካቸው ከሆነ የክህደት እድፍ ታጥበው ሊጸዱ የሚችሉ አልሆኑም። ኢህአፓም ከቃሉም ከእምነቱም ፈቅ ሳይል መቀጠሉ ደግሞ ሁሉም የሚያውቀው ነው። ከየካቲት 66 በፊትና ጀምሮ ያቀፍናቸው ክቡር ህዝባዊ መፈክሮች ቅንጣትም ምላሽ ስላጡ በእንክብል ወርሰን መቀጠሉ የግድ ሆኖብናል። መንግስቱ ተባለ መለስ እንደቀጠሉብን ሁሉ ኮሎኔሉም የተለየ አይደለም። የፖለቲካ ጋለሞታ አያልፉሽ ቢባል ስህተት የለውም። ይለፈልፋል፣ ግን በተናገረ ቁጥር ራሱን ያጋልጣል፣ ያዋርዳል። ለኢትዮጵያም ይሆን የሚበጅ መሪ አይደለም ሊሆን እንኳን ፈልጎም ቢሆን ኖሮ ለማለት ነው ከመጀመሪያውም የቀዘዙን አለምክንያት አይደለም አገር አስተዳዳሪዎች ናቸው በቆራጥ ትግል ዘረኞችን ከነመንጋቸው እናፈገድ ድል ለኢትዮጵያ ህዝብ አገር አድን ትግል
ይድረሳቸው መልሳቸው የህዝብ አብሮነት ከዳር ዳር ከታየበት በኢትዮጵያ ምድር ተሩቅ ዘመን አቆጣጠር እንዳዷ ወዲ መለስ 60ዎቹ መጨረሻ በመስራቅ በር ባጋጠመን የጦር ጥቃት በሶማሌ ስንወረር ባሻፈሬ ለመመከት ተጠራፍቶ የተገኘው በዛን አመት ዘር ሃይማኖት ያልበገረው ጎሳ ቋንቋ ያለያየው በጀግነት ተሟይተናል ሳይለያዩ ሳይነጣጠል ለአንድ አላማ በተግባቦት የከወነው ታሪክ ሆኖ ተመዝግቧል በዛ ጦራው ደሙ ሲያፈስ በጀግነት የዜጋ ጥንት ሲከሰከስ በአገር ፍቅ ትኩስ መንፈስ የሆነበት ምክንያቱ የኔ ሳይሆን የኛነቱ የዘመናት ድንቅስቴቱ ኢትዮጵያዊነት ሚዛን ደፍቶ መቆየቱ ነበርና የወረሰው ከአባታያት ቅርማያቱ አስተሳስሮ ያሻገረው ኢትዮጵያዊ ዜግነቱ ነበርና እናም ካራማራ ነጻ ሲሆን የጸላፍ ጦር ተደባይቶ ዳግም ሲያዝ በወገን ድል አንተ ኦሮሞ ወይ አማራ ወይም ትግሬ ወይ ጋምቤላ አሊያም አፋር ወይ ሐረሪ ወዘተ ወዘተ የህዝብ ህብር ህይወት ሲከፍል ደም ሲገብር ከዛ መሬት ማንህና ምን አገባ ያላል ነበር ከጭናክሰን እስከ ጉርሶ ከባቢሌ እስከ ባሌ ካልማያ ተንደርድሮ ሊያል ሲቋምጥ ወደ ጭሮ እኒህ ሁሉ ኬንያ ብለው ከፈረጁት በዘመነ ጥፉ ትውልድ ከሚሰሙት ያንን ክፉና አጥፊ ወረራ የታደጉት ልጆቻቸው ዛሬ ያሉት እህላ በደረ ጠጠር እንዲሉ በያሰሞን እንዳየኑ በነጠኞች ሲሰደቡ ንብረታቸው በሳት ጋይቶ በመንጋፈድ ሲገደሉ ምን ባጠፋ ምን በበደ ምን ባጠፋ በበደሉ ከዚህ የባሰ አንጀት ቆርጦ የሚያሳርር የኛ ያልሆነ ሆኖ ሲታይ በሰኮንዶች ድሃም ያረግ ምን ይመጣል ይልቅየስ ከንቶ ፈንቶ ኦርባናቢስ ሰይጣናዊ ተልኳቸው ማፈራረስ አላስካሉ ስላለቀ ትግስታችን ተግባራቸው እነሱን የሚያጠፋ እንደሚሆን እንዲረዱት ይድረሳቸው መልክታችን
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳ አርባ ቁጥር 11 ነሐሴ 2007 ዓመተ ምህረት ነሐሴ 26/1967 አዋጅ አዋጅ ለትግል ግዳጅ በኢህአፓ ታሪክ ማለትም ተያይዞ በአገራችን ታሪክ ቦታ ከያዙ ታሪካዊ ቀኖች ውስጥ ነሐሴ 26/1967 ዓ.ም ኢህአፓ የታወጀበት
ልጁ ስፍራ ይዞ ይገኛል። በሚያዚያ 1964 ዓመተ ምህረት ተመስርቶ በህቡዕ ሲንቀሳቀስ ቆይቶ ያፋ ሉናውን ይፋ ያደረገው በዚህ ወቅት ነበር። መርሃ ግብሩን በመላ ኢትዮጵያ በልዩ ልዩ ቋንቋዎች አሰራጭቶ ስሙን ይፋ ያደረገውና ተወዳጅ የሆነው የዴሞክራሲ ባለቤት መሆኑን ያሳወቀው በዚህ ጊዜ ነበር። አዋጁ ለትግል ግዳጅ ህዝብን የሚጠራና እነሆ የተደራጀ የትግል መሳሪያ አለ ብሎ የምስራች ያበሰረ ነበር። ታሪካዊ አዋጅ ህዝብን ያስደሰተ፣ የጠላትን ጎራ ያፍረከረከ ከአርባ ዓመት በፊት ማለት ነው። የወቅቱን እንድምታና ቱማታ ለመረዳት ወደዚያ ጊዜ እይታ መመለስን ይጠይቃል። ኢትዮጵያ ሀገራችን በፊውዳልና ኋላ ቀር አገዛዝ ስር ታፍና የነበረችበት ነው። 85% አርሶ አደሩ ጭሰኛና ገባር ተብሎ ከምርቱ 75%ን ለባለ አባቶች መገበሩ በህግ የሰፈረ ነበር። ፓርላማ የተባለው ልክ እንደ ዛሬው ስልጣን አልባ የይስሙላ ተቋም እንደነበረም ይታወሳል። አጼውም ራሳቸውን ስዩመ መለኮት ብለው ስልጣናቸው የማይጠየቅና የማይገረሰስ ነው በማለት ታውጆ ንጉሱን መተቸት በእስራት የሚያስቀጣ ወንጀል ተብሎ መሰረታዊ ዴሞክራሲያዊ መብቶች ሁሉ ታፍነውና ተረግጠው የነበረበት ጊዜ ነው። የህዝብ እኩልነት ያልተረጋገጠበት፣ መንግስትና ሃይማኖት የተለዩበት ሁኔታ አልነበረም። ንጉሱ በየጊዜው ለተነሳባቸው ህዝባዊ አመጽና ኋላም ለመፈንቅለ ሙከራ ምላሻቸው ለውጥ ሳይሆን ተቃዋሚዎችን ማፈን፣ መግደል፣ ማጋዝ፣ ማሰቃየት ነበር። ከበላይ ዘለቀ እስከ መንግስቱ ንዋይ ጥላሁን ግዛውና አበራ ገሙ የንቅናቄ እንቅስቃሴ መሪ ሁሉም ሞትን ተቀብለዋል። ዛሬ የታሪክን ይዘት መረዳት የተሳናቸው በአንጻራዊ ክርክር ወይም ታሪክን በመካድ የያኔውን አገዛዝ ሽቶ ሊረጩ ቢሞክሩም የካቲት 66 አብዮት የመጣበት ስርዓት ጸረ ዴሞክራሲና ጸረ ህዝብ ነበር። በመሆኑም ይህን የለውጥ ጥሪን ድፍን ጆሮ የሰጠ አገዛዝ ለመጋተር አራማጆች ቆርጠው ተነሱ። የዚህ ቆራጥነትና ኢትዮጵያዊነት ዋና ነጸብራቅ ሆኖ ኢሃፓ ተደራጅቶ ብቅ አለ። ቀደም ብሎ በዚህ መልክ የተዋቀረ ድርጅት አልነበረም። ከኤርትራ የግንጠላ ድርጅቶች ውጭ በተናጠል የአርሶ አደሮች አመጾችና የሰራተኞች አድማዎች ቢኖሩ በዘመናዊ ድርጅት አንጻር በአገሪቷ የፖለቲካና የትግል አድማስ ብቅ ያለው ኢሃፓ ነበር ቢባል ስህተት አልነበረም። ኢሃፓም ድራጅቶ ይፋ ከመውጣቱ በፊት በጋራ ሊሰባሰቡ የሚችሉትን ተራማጅ ቡድኖች በተቻለው አሰባስቦና አታግሎ ወደ ይፋ አዋጁ መሸጋገሩም የሚታወቅ ነው። የካቲትን የህዝብ አብዮት ፈንግሎ የራሱን የምርጥ መኮንኖች ሰይሞ ፋሽስታዊ ስልጣንን ሊያሰፍን የተነሳውን ወታደራዊ ኃይል ከመቋቋም አንጻር ህዝብ መሪ ድርጅት ይፈልግ በነበረበት ሁኔታ ኢሃፓ ይህንን ግዳጅ ተቀብሎ ከህዝብ ጎን ሊታገል መቁረጡን በነሐሴ 26 1967 ዓመተ ምህረት ለህዝብ አበሰረ። ታሪካዊ ቀን፣ የህዝብ ፈንጠዝያ የታየበት፣ የታሪክ አዲስ ምዕራፍ መከፈቱን ያሳወቀበት፣ የትግሉ ጉዞ ሐዲድ መቀየሩን ይፋ ያደረገበት ቀን ነበር። ይህ ሁሉ የራስ ሙገሳ ቃልና ገለጻ ሳይሆን በወቅቱ የተከሰተ ሐቅ መሆኑን መስካሪ ብዙዎች ናቸው። ሚያዝያ 1964 ዓ ም የተተከለው ስር ሰዶ በነሐሴ 26 1967 ዓመተ ምህረት ማንነቱን ገዝፎ በአለኝታነት በህዝብ ለመታወቅ ቻለ። እዚህ ለመድረስ ግን ጉዞው ቀላል አልነበረም። የዚያን ጊዜ ሁኔታ በቅጡ ያልተረዱት ያኔ ታርቀጠሩ አብዮትን ለውጥን ፈላጊ የነበር መስሎ ይታያቸዋል። አቁ ይሃል ነበርም ያፓ ከተመሰረተ በኋላ በአገር ቤት ስር ለመስደድ አስቸጋሪ ሁኔታዎች ጋሬጣ ሆነውበት ነበር። በየካቲት 66 ሆብሎ የተነሳው ሁሉ በቅድሜ የካቲት ለመደራጀት ዝግጁ አልነበረም። የድርጅት ጥረትን ለማክሸፍ አሜሪካ ያደረገው አሉታዊ እንቅስቃሴ በሃይማኖት መጠቀምን ጨምሮ ቀላል አልነበረም። ወጣቱን ፖለቲካ በተጻረረ መንገድ ትኩረቱን ለመሳብ በስልትና በዘዴ የተደረገው ጥረትም ውጤት አልባ አልነበረም። ለማደራጀት የነበረውን እንቅፋት ሁሉ አስወግዶ ለመጓዝ ያባ ሊማርበት የሚችለው ተጨባጭ ያገር ተመክሮ ባይኖርም ባለው አቅም ይህንን ችግር ሊያስወግድ ጥሮ በየካቲትም ፍንዳታ ተረድቶ ድርጅቱን ሊያሰፋና ሊያጠናክር ችሏል። አዋጁ በነሐሴ 26 የጥረቱን ፍሬ አብሳሪ ነበር ማለት ይቻላል። ቀደም ብሎም ቢሆን ዴሞክራሲያ የድርጅቱን አቋም አስተጋብቶ ድጋፍና ተወዳጅነትን አትርፎ ነበር። ተፈራሪ ምሁራን ለባለነፍጦቹ ተጎንብሰው አሉታዊ ሚናን መጫወት ጀምረው ነበርና ያባት ይታወጅ ያገዛዙም ሆነ የነርሱ ጎራ ብርቅ ይዟቸው እንደነበር ይመሰክራል። የምርጥ መኮንኖችን ጨቋኝ ቡድን የሚቃወምና የሚፋለም ድርጅት ብቅ ማለቱ ጭቁኑን ህዝብ እልል ያሰኘ ክስተት ነበር። አሰባሳቢና አስታጋይ ድርጅት በመከሰቱ ጸረ ደርግ ትግሉ ጎመራ። ሁሉም የህብረተሰብ ክፍል በትግልም ሊካፈል የቻለበት ሁኔታ ተፈጠረ። እዚህ ቦታ ለመድረስ ደም ፈሷል፣ መስዋዕትነት ተከፍሏል። የነበረው ሁኔታ እነ ገሌ ባይባልም ታሪክ የሚዘክራቸው ጀግኖች ለኢሃፓ ምስረታና እወጃም ተሰውተዋል። ከኢሃፓ እወጃ ቀደም ሲልም ድርጅቱ ኮንፈረንስ አካሂዶ እወጃውን በማጽደቅ ውስጣዊ መስተካከሎችን በማድረግ መርሃ ግብሩን በማሻሻልና በማጽደቅ ሙሉ ዝግጅት አድርጎ ነበር። ለመተኮስ ኢላማ ለጥይቱም ሰለባ እንዲሉ ማለት ነው። በዛሬ መነጽር ሲታይ ምስረታውም ሆነ እወጃው እንዲህ ቢሆን የተሻለ ነበር የሚሉ ባይጠፉም ያኔ በነበረው ተጨባጭ ሁኔታ ግን የተወሰደው እርምጃ ምስረታውም ሆነ እወጃው ማንም ሊደግመው ያልቻለ የሚደነቅ ክስተት ነበር ነው። የተወሰደው እመርታ ነው ቢባልም ትክክል ነው። ለመጀመሪያ ጊዜ የፖለቲካ ድርጅት ወሳኙን የሀገር ትግል እመራለሁ ብሎ የተነሳበትና ህዝብም በዙሪያው በብዛት ለመሰባሰብ የቻለበት ሁኔታ ነው። የወጣት ሊግ፣ የጭቁን ወታደሮች ማህበር፣ ኢትዮጵያ ለአባደሮች አብዮታዊ ማህበር ኢላማ፣ የሴቶች ኮሚቴ፣ የኢትዮጵያ ህዝባዊ አብዮታዊ ሰራዊት ኢሃሰ ወዘተ ሁሉንም የህብረተሰብ ክፍል ኢሃፓ ሊሰበስብ ሊያደራጅና ሊያታግል መቻሉን ባጭር ጊዜ አረጋግጧል። ያኔ በኢሃፓ ጊዜ የሚባለው በዋዛ አይደለም። የድርጅቱም ልሳን መሆኑ የተገለጸውም ዴሞክራሲያና ሌሎች ጽሑፎች የህዝቡን ንቃተ ህሊናና ፖለቲካዊ ግንዛቤ አዳብረዋል። ከሁሉም በላይ ግን ኢሃፓ ወጣቱን ትውልድና ተራማጁን ክፍል ሊያቀፍ በመቻሉ ሚዛኑ ከፍ ያለ ሆኖ በትግሉ ላይ ታሪክ የሚዘግበውን አሻራ ጥሎበታል። ማንኛውም አገር ወጣቱን ያቀፈ ትግል ጠንካራ እንደሚሆን የተረጋገጠ ነው። ዛሬው ተጨባጭ ሁኔታና ትግሉን እየገጠመው ካለው ችግር አንጻር ስናየው በተለይም ግልጽ የሚሆነው ይህ ሀቅ ነው። ወጣቱን ሴት ወንዱን ያደራጀ ትግል ይጠነክራል። ያፓም ያደረገው ይህንኑ ነው። በዘመቻውና ከዚያም በቀጠለው የትግል ሂደት ድርጅቱ በወጣቱ ምን ያህል እንደተደገፈና በጠላቶቹ ላይ ሊያይል እንደቻለ ማወቅም ተችሏል። ወጣቱም ዘንድ ሆነ በአጠቃላይ በህዝብ ደረጃ ያባ ያደረገው ትልቅ አስተዋጽኦ የህዝብና የሃይማኖት እኩልነትን አስተጋብቶ በዚያው የአገርን አንድነትና የጋራ ትግልን በገቢር ማስፈኑ ነው። ያባ እንደ ድርጅት የብሔረሰቦች ሁሉ ቤት ነበር። ወጣቱም ከጥቂት ጠባቦች በስተቀር በኢትዮጵያዊነት ለኢትዮጵያ ታገለ። የኩኔ ታዛሪ ተዳክሞና በወያኔ አጋፋሪነት ልዩነትና ከፈከሉ ያው በዩኒቨርሲቲው ሰፍኖ ሲታይ ያኔ በኢሃፓ የተደረገው ትግል ያኔ የነበረው ወጣት የላቀ ሆኖ ኢትዮጵያዊነትን አክብሮ ይዞ እንደነበር ገሃድ ሆኖ ይታያል። ኢሃፓ ሲታወጅ አመራሩም አባላቱም ከአብዛኛው የኢትዮጵያ ብሔረሰቦች የተወለዱና በኢትዮጵያዊነት በጋራ የተሰባሰቡ ነበሩ። ድርጅቱን በተመለከተ ነወያኔ አማራ ሲሉት ሌሎች ደግሞ በዚሁ ተጣራሪ በሌላ ሊመደቡት ሞክረዋል። ኤርትራን አስገነጠለ፣ የግንጠላን መስመር አስተማረ አሰፈነ፣ የሶማሊያን ወረራ ደገፈ ወዘተ በሚል በተለይም ጭቆና አለ ብሎ በይፋ ጻፈ የተባለውን ዋለልኝ መኮንንን እያወገዙ ሲሆነችሉ ኢሃፓ በአቅ ግን ተገንጣዮቹ በመቃረኑ ብዙ ጉዳት እንደደረሰበት የሚመለከታቸው ምስክሮች ሆነዋል። የኤርትራን ቀኝ ግዛትነት ባለመቀበሉ ከኢሃፓ ጋር ተጋጨን ሲል የሻቢያው መሪ ኢሳያስ የተናገረ ሲሆን ወያኔ ባለስልጣን የነበረው ሌላው ደግሞ ኢሃፓ የኤርትራን ጉዳይ የቀኝ ግዛት ጥያቄ ነው በሚል ባለመፈረጁና ሶማሊያን ባለመደገፉ ጉዳት ደረሰበት ሲል ጽፏል። ከ1967 ዓ.ም ጀምሮ ኢሃፓ ከወያኔ ጥበትና ጸረ አማራነት ጋር ሲፋለምና ግንጠላን ሲቃወም የነበረውንና መስዋዕትነት ሲከፍልበት የቆየውን ሀቅ በሐሰት ክስ ብዛትና ድግግሞች ማስረሳት የሚቻል አልሆነም። ኢሃፓ ለተፋፋመ ትግል ራሱን አዘጋጅቶ ህልውናውን ይፋ ሲያደርግ ለመሆኑ ሌሎች የት ነበሩ ብሎ በጠየቅም ተገቢ ነው። የማይካደው ሀቅ በዚያን ጊዜ እኩልነት ሳይሆን ልዩነት ሰፍኖ ያበጠው ይፈንዳ በሚያስተኝ ደረጃ ደርሶ እንደነበር ነው። የዴሞክራሲና እኩልነት መፋቅ፣ የአርሶ አደሩ ለገባርነት ጭሰኝነት መዳረግና መበዝበዝ አብዮትን ጠርተዋል። ስርዓቱ አብዮትን በራሱ ላይ አመጣ እንጂ ሌሎችን መክሰስ አይችልም። የነበርን ጫጫታ አንዳንዴ የሐሰት ቢሆንም ሳር ቅጠሉ ኢሃፓ ነበር የሚባለው የነበረውን እውነታ ገላጭ ነው። ለድርጅቱ የኋላ ኋላ መዳከም የሆነው ምክንያት ምናልባት ይህ ሳይሆን አይቀርም ብለው የሚደመድሙ ክፍሎች አሉ። ድርጅቱ ሲሰፋ ራሱን ለጥቃት ማጋለጡ ይዞት የነበረው ምስጢራዊ አደረጃጀት እንዲንቦራቀቅና ክፍተት እንዲፈጠር ማድረጉ አልቀረም። ይህ እንዳለ ሆኖ ግን ድርጅቱ ህዋይነትንም አስፍቶ ለማስተዋወቅና ለማስጨበጥ በቅቷል። በጠላት ጎራም በሰፊው ሰርጎ በመግባት ራሱን ከባሰ ጥቃት ለመከላከል የቻለበትም ሁኔታ ነበር። ሀገር ጎጂ ቡድኖችንም በተመለከተ ያከናወነውን መጥቀስ ጊዜውም ቦታውም ባይሆንም ግን በዚህ መልክ ስምሪቱ ትግልን ከከፋ ጉዳት መጠበቁ ሊጠቀስ የሚችል ነው። ድርጅቱ በነሐሴ 26 ቀን በይፋ ከመታወጁ በፊት ባደረገው መለስተኛ ጉባኤ ሊከሰት የነበረውን ውስጣዊ ድርጅታዊ ችግር መፍትሄ ሊሰጥ ሞክሯል። በመስራች ጉባኤው ዋና ጸሐፊ የተባለው ግለሰብ በድርጅቱ ላይ አምባገነን ሊሆን ሲነሳ ተቃውሞ በመቅረቡ ይህን የዋና ጸሐፊ ቦታ ጉባኤው ሰርዞ የጋራ አመራርና ኃላፊነትን በማስረገጡ ከስልጣኔ ወረድኩ ያለው ግለሰብ ቁርሾ ይዞ ድርጅቱን ባንጃነት ሊያጠቃ ተነስቶ ብዙ ጉዳትም ደርሷል። ድርጅቱ ሲታወጅ የተደቀነበትን የአንጃ አደጋ በይዘቱና በቅጡ የተረዳው አልነበረም። በትኩረትም ጠባብ ብሔረተኞችም ላይ ገና እየዘመተም አልነበረም። በዋናው ጠላት ላይ ማለትም በወታደራዊ መኮንኖች አገዛዝ ላይ ግን ምንም ውዥንብርን ሳያስተናግድ ቆርጦ መነሳቱን ሕዝብ ሁሉ ያየውና ያወቀው ነው። በውስጡ የተፈጠሩ አንጃዎች ደግሞ ለገዢዎች ሊንበረከኩ መሻታቸውና ተቀባይም ሲያጡ በአጥፊ ስምሪት መንጎዳቸው ማንም አሌ ሊለው የማይችል ሐቅ ነው። ድርጅት ምትሃት አይደለም፣ ሊሆንም አይችልም። ድርጅት የተጨባጩ ሁኔታ ተገዥና የአባላቱም ነጸብራቅ ነው። በአመራሩ ችሎታና ብቃት ብቻም መልኩና ይዘቱ አይወሰንም። ድርጅት የጋራ እምነትና ጥረት ውጤት ነው። ነውናም ከድርጅት የሚጠበቀው ይህን ሁሉ በግንዛቤው ማስገባት አለበት። ኢሃፓ ሲመሰረት ሲታወጅና ሲታገልም የሕዝብን ተስፋ አላጨለመም። ደርግና ደጋፊዎቹን በፖለቲካ ትግሉ ድባቅ መጥቷቸዋል። የህዝብን መፈክር አንግቦ በመታገሉ የህዝብን ድጋፍ አግኝቶ ሊጠናከርና ለደርግም ሊጠጥርበት ችሏል። የህዝብን ድጋፍ ማግኘትና ህዝብን ማደራጀት ከተቻለ ድርጅት ሊጠናከር መቻሉንም በገቢ አሳይቷል ማለት ይቻላል። መሬት ላራሹ ይሁን ያልተገደበ ዴሞክራሲ ለሰፊው ህዝብ ይሰጥ፣ እኩልነት በዜጎች መካከል ይኖር፣ ፍትሐዊነት በተግባር ይረጋገጥ፣ የኢትዮጵያ ሉዓላዊነት ይረጋገጥ፣ ለሀገር የሚበጅ ኢኮኖሚያዊ ስርዓት ተግባራዊ ይሁን፣ ሁሉም የፖለቲካ እስረኞች ይፈቱ ወዘተ በሚል የተስተጋቡት መፈክሮች የህዝብ ከመሆናቸውን ባሻገር እስከዛሬም ወቅታዊ ሆነው ይገኛሉ። እነዚህና ሌሎችም ህዝባዊ መፈክሮች ህዝብንም አገርንም አቃፊ ናቸው፣ የህዝብን ፍላጎት አስተጋቢ ናቸውና ድጋፉን ያገኛሉ። ድርጅቱ ራሱን ሲያውጅ በመላ ኢትዮጵያ ባንድ ቀን መርሃ ግብሩን ሊያስተራጭ መቻሉ ግሩም ድንቅ ማሰኘቱ ብቻ ሳይሆን መርሃ ግብሩ ህዝባዊ መሆኑ ዋናው ቁም ነገር ሆኖ ህዝባዊ ድጋፍን አስገኝቶለታል። ሻፓ የህዝብ አለኝታ የተባለው በባዶ አልነበረም፣ ስለነበረ ነው። ቃል ኪዳኑን ሳይሽር በጥቅም ሳይገዛ መስዋዕትነትን ተቀብሎ ለአገርና ለህዝብ መቆሙ፣ ባሉን ሰዓት ትግሉን መቀጠሉ፣ በቀቢጸ ተስፋ አለመሽመድመዱ፣ ለባዕዳን አለመጎንበሱ ሁሉ ድርጅቱን ኢትዮጵያዊና ህዝባዊ አድርጎ የሚገልጸው ሆኖ ቆይቷል። የሚያኮራም ነው። ነሐሴ 26 ቀን የታወጀው ድርጅት የኢትዮጵያ አለኝታ ሆኖ መቀጠሉም መጠቀስም መወደስም ያለበት ነው። ዛሬም ቢሆን ያባ ህልው ነው። የዚያን ጊዜ ትውልድም አባላት አሁንም ኢህአፓ ሆነው አሉ። ይህም የአሁኑ ዘረኞችና ጭፍሮቻቸው የሚያቃዥ ሆኖባቸዋል። ለዚህም ነው ኢህአፓ ጋር በተጻራሪነት መቆምና በጸርጫሪነት መሰለፍ ጠቡ ከብዙሃኑ ህዝብ ጋር የሚሆነውም። ኢህአፓ የተመሰረተበትን ምክንያት ሁኔታ መመርመር ቢቀድም ለቀጣይ ይዘቱ በጥንካሬውም ሆነ ድክመቱ ማጠየቂያውን ማግኘት ይቻላል። ድርጅቱ ከተመሰረተ ጀምሮ እስኪታወጅ 3 ዓመታት በእህቡ ታግሏል፣ በአገር ቤትም በውጭ አገርም። ትግሉ ያኔም ቀላል አልነበረም። ራሳቸውን ተቀናቃኝ ብለው የወሰዱ ጥረቱን ሊያጋልጡ ያቅማቸውን ጥረዋል። የሰራዊቱ ጀማሪ ጓዶችን ለማሰልጠን የተደረገውን ሙከራ ገና ከእንጭቱ በማጋለጥ እንዲጨናገፍም ተሞክሮ ነበር። ባዳንም በተራማጆች ላይ ጥብቅ ክትትልና ስለላ ያካሄዱ ለአገዛዙ መረጃ ሲያቀብሉ ቆይተዋል። ዛሬ እየተደረገ እንዳለው ሁሉ ወጣቱን ከትግል ለማራቅ ያልተደረገ ሙከራ አልነበረም። በዚያን ጊዜ በጽናትና ቆራጥነት ድርጅቱን ሊመሰርቱና ሊያጠናክሩ በቦታው ሆነው ለጣሩት ሁሉ እነ ጸጋዬ ገብረ መድኅን ደብተራው፣ ጸሎተ ሕዝቅያስ፣ ዋለልኝ መኮንን፣ ስዩም ከበደ ወዘተ ክብር ለሰማዕት የምንል ይሆናል። እነዚህን መሰል ጓዶች የጠራጊ ጎርፍ ውጤቶች ሳይሆኑ እምነታቸው የጸናና የልብ ሆኖ ለተገኘው ውጤትም ተገቢውን አስተዋጽኦ አድርጓል። ከወጃው በፊትም በተደረገው ጉባኤ የተሳተፉትና ታሪካዊውን እርምጃ ያመቻቹት ጓዶች ሁሉም የሚመሰገኑ ናቸው። የድርጅት ውስጣዊ አምባገነንነትንም ብቅ ሲል መቅጨታቸው ለድርጅቱና ለትግሉ ባለውለታ ያደርጋቸዋል። ኢህአፓ ራሱን ከማወጁ በፊት በወቅቱ ከነበረ ኢብነ አድ ከሚባል የአርነት ግንባር ጋር ህብረት ለመመስረት ጥሮ ሳይሳካለት ቀርቷል። ኋላ መኢሶን ብለው ራሳቸውን ብቅ ካደረጉት ጋርም ቢሆን በአንዱ መሪያቸው አማካይነት በውጭ አገርም በኢትዮጵያም ውይይትን አካሂዷል። በትግሉ መሠረታዊ ጉዳዮች ላይ ሊታረቁ ያልቻሉ ልዩነቶች በመፈጠሩ ትብብር ሊገነባ አልተቻለም። ደርግ ስልጣኑን ከያዘ በኋላ ድርጅቱ ጊዜያዊ ከህዝባዊ መንግስት ይቋቋም በሚል ደርግን ተጻሮ ሲቆም፣ ሌሎች ደግሞ ከደርግ ጋር ማበር ይሻላል ይገባል በማለታቸው የተለያየ አቋምና ሰልፍ መያዝ የግድ ሆነ። ያባ ራሱን ሲያውጅ ባወጣው መርሃ ግብርና ዓላማ ዴሞክራሲ ከሰፈነ፣ በተለይም የህዝብ መብት ከተከበረ በሰላም ሊታገል ዝግጁ የነበረ መሆኑን ቢገልጽም እንዳሁኑ ወያኔ ደርግም አፈናንና ግድያን በመምረጡ ሰራዊቱን ኢህአሰን አውጆ ወደ ብረት ትግሉ መሸጋገር ተገደደ። ድርጅቱ ሲታወጅ የወጣው መራ ግብር በመስረታው ከነበረው በተጨባጭ ሁኔታው መሰረት በአመራር ይዘትም ጭምር መሻሻያ አድርጓል። የትግሉ ተዘጋጅቶ ነው ሲያባ ራሱን ይፋ ለማድረግ ያወጀው። በማወጁም ለነበረው ትግል ተጨማሪ አስተጣጣይ ሆኗል። ህዝብም የድርጅትን ጥቅምና ሚና ተረድቶ የሚታገልበት ሁኔታ መፈጠሩን ጠላቶች ሳይቀሩ ሊያምኑ የተገደዱበት ነው። በኋላ መብራት ጥርት ያለ እይታን መያዝ ይቻላል ተብሏልና ዛሬ ወደ ኋላ መለስ ብሎ ቀድሞ ቢታወጅ ኖሮ ቆይቶ ቢታወጅ በነበር ወዘተ ማለት ይቻላል። 1967 ዓመተ ምህረት በነበረው ሁኔታ ግን ድርጅቱ መታወጁ ትክክልና የሚደገፍም ነበር። ያባ ራሱን በነሐሴ 26/1967 ዓመተ ምህረት ሲያውጅ ቀደም የነበሩት ጠላቶቹ በሴራ እንቅስቃሴያቸው ቀጥለውበታል። መርሃ ግብሬ ትግራይን መገንጠል ነው ብሎ የተነሳው ወያኔ አማራን በተለይ የሸዋ አማራ የሚለውን ሰይጣን አድርጎ አቅርቦ ነበርና ይህን ድርጅቱ በመቃወሙ በወያኔና በወዳጆቹ ጠላት ተብሎ ተፈረጀ። ወያኔ ደጋፊ ባዕዳንም በድርጅቱ ላይ ተነሱበት። በመሰረቱ ኢሃፓ ጠላት የበዛበት ድርኛ መሆን አጥቶት ሳይሆን የኢትዮጵያ ጠላቶች ብዙ በመሆናቸውና ድርጅቱንም የኢትዮጵያ ብለው ስለተነሱበት ነበር። ኢሃፓ በብሔረሰብ ደረጃ ተሰልፎ የተገኘ ሳይሆን ኢትዮጵያ በማለቱ አባ ኢትዮጵያ ወይም ታላቋን ኢትዮጵያ ፈላጊ ብለው ሰይመው ሊያጠቁትና ሊያፈርሱት ተረባረቡ። ዛሬም ቢሆን ይህን ከንቱ ልፋት እስትንፋስ ሰጥተው ድርጅቱን ሊከሱና የዚህ ብሔር የዚያ ብሔረሰብ ብቻ ወዳጅ ወይም ጠላት ብለው ሊያቀርቡት ደፋ ቀና የሚሉ ብኩኖች አሉ። ያባ ግን ከተመሰረተ ጊዜ ጀምሮ ሰልፉ ለኢትዮጵያ ነውና ብሔረሰብ ወይም ጎጥ ለይቶ የሚታገልም ሆነ የታገለ አይደለም። ሲታገል የያዘው ስምም ኢሃፓ ይዘቱንና ማንነቱን ለማን እንደቆመም የሚገልጽ ነበር። አሁንም ነው ሳኑ ዲሞክራሲያም ይህንኑ ክቡር መንፈስና አቋም ሲያስተጋባ ቆይቷል። አሁንም የቀጠለበት ነው። ኢሃፓ ሲታወጅ የዓለም ቴክኖሎጂ እመርታ ገና ነበርና የመልእክቱ ስርጭት ራሱ አያሌ ችግሮችን ማስከተሉ አልቀረም። ወረቀት ሲያሰራጭ ግን የተያዘ አልነበረም። አሁን ግንኙነትና መልእክት ማስተላለፉ ቀላል በሆነበትና ድርጅቶች ነን ባዮች እንዳሸን በፈሉበት የድርጅት እወጃ ቁም ነገሩ ተፈልጎም የማይገኝ ነው ብንል ስህተት አይሆንም። ድርጅት ድርጅት ለመሆንና ማንነቱን ለማወጅ ማድረግ ያለበት ዝግጅቱን፣ መርሁን፣ መከላከያውን፣ ማጥቂያውን፣ ከህዝብ ትስስሩን ወዘተ በተመለከተ ለሚነሱ አበይ ጥያቄዎች አጥጋቢ መልስ መስጠት መቻል አለበት። አሊያማ አዋጅ የደበለው ቅዳጅ በሚል ሲያረጓይታ የሚያስተኝን ትችት ያስከትላል። ያባ ብቁ ድርጅት ነበር ሲታወጅና ትግሉን ሲያቀጣጥልም ማንነቱን ለአገርና ለህዝብ ሁሉ ደስታን አጎናጽፎ አሳይቷል። ያባ ለወጃም የበቃውና ተጠናክሮ ሊታገል የቻለው ንቁና ቆራጥ አባላትን ከመያዙ ሌላ የህዝብ መሰረታዊ ፍላጎትን የሚያንጸባርቁ መፈክሮችና ጥያቄዎችን በማስተጋባቱ ነበር። ብዙሃኑ ድርግንም ሆነ ባንዳ ቡድኖችን አልደገፈም። ኢሃፓን የመረጠበት በኢትዮጵያዊነቱና አንግቦ በተነሳቸው ዋና ዋና ጥያቄዎች ነበር። ይህ ድጋፍ አሁንም ቀጥሎ ይገኛል። ድህነት ወንጀል አይደለም፣ ድሃው ይማር፣ የህዝብና የሃይማኖት እኩልነት ይረጋገጥ፣ ላባደሩ አይበዝበዝ፣ የህዝብ መሠረታዊ መብቶች ይከበሩ፣ መሬት ላራሹ የኢትዮጵያ ሉዓላዊነት ይከበር፣ የሴቶች እኩልነት ይረጋገጥ፣ እነዚህና መሰል አቋሞች የህዝብን ፍላጎት ያስተጋቡና እስካሁንም እያስተጋቡ ያሉ ናቸው። በመሆኑም ህዝብ ኢሃፓን ሲደግፍና ሲያቅ የሚታገለው ለራሱ ጥያቄዎችና ፍላጎቶች ነበር ማለት ነው። ለራሱ ለአገሩ። ኢሃፓም ምርጥ የህዝብ ትግል መሳሪያ ሆኖ የተገኘው ለዚህ ነው። ህዝብ ድርጅቱን ሲደግፍ ራሱን ነበር የደገፈው። ዛሬም እነዚህ መሰረታዊ ጥያቄዎች ምላሽ አልባ በመሆናቸው ጸረ ወያኔውን ትግል ሊያፋፍም እየጣረ ያለው ድርጅት ውጤቱ ጠቃሚ እንደሚሆን ጥርጥር የለውም። ኢሃፓ ራሱን ሲያውጅ ህዝብ በደስታ የደገፈው ቀደም በሰልፉም ሆነ በሌሎች ተግባሮች የሚያደርጋቸውን እንቅስቃሴዎችና በዲሞክራሲ ላይ ይወጡ የነበሩትን የጠሩ ህዝባዊ አቋሞች በሚገባ ያውቅ ስለነበር ነው። ህዝብ የማይደግፈው ድርጅት ራሱን አወጀ አላወጀ ምንም ፋይዳ አይኖረውም። ብቅ ብሎ ይተናል። ተልእኮው ለባዕድ ከሆነ ደግሞ ውሎ አድሮ ተጋልጦ ውርደትና ሽንፈትን ይከናነባል። የአባ ሲታወጅ ድርጅት ነበር። የረቡዕ ትግልን ያወቀ፣ የተደራጀ፣ የተዘጋጀ የማንም ተለጣፊ አልነበረም። ዛሬ ራሳቸውን ድርጅት የሚሉ ግን የድርጅት ፈዛዛ ኮፒ ወይም ቅጂ ያልሆኑ በርክተዋል። ተመስርተናል ብለው ሲያውጁ ሰሚ ያጣሉ። ለምን ስንል ወደ ነሐሴ 26 እይታን ማዞርና ለምን ያ ቀን ታሪካዊ ወይም ባላንጀምታ እንደሆነ መረዳትን ይጠይቃል። ትናንት ዛሬ አይደለም የተባለው እንዳለ ሆኖ ግን መሰረታዊ ጉዳዮች ገና አልተቀየሩም። ድርጅትን ድርጅት የሚያሰኙት በመሰረቱ ያው ናቸው። ኢህአፓ አያሌ ችግሮችን ተቋቁሞ ህልውናውን ጠብቆ ቢገኝም ከታወጀ እስከ ዛሬ የደረሰበት ጉዳት ቀላል አይደለም። ደርግ በቀይ ሽብር እልፍ አላፍ አባላቱን ጨርሷል፣ አካለ ስንኩላን አድርጓል። አገራቸውና ከወገናቸው ተለይተው በሰው አገር እንዲሰደዱ አድርጓል። ወኔያቸው የገዳቸው የውስጥ አንጃዎች ከጠላት ጋር አብረው ተረባርበውበታል። ካዲዎች ከጠላቶቹ ጋር አብረው ጦር ሰብቀውበታል። አገር ገነጣጣዮችና ጠባቦች አቋማቸውን ስላጋለጠና ስለታገላቸው በጠላትነት ፈርጀው አጥቅተውታል። ኢትዮጵያዊነትን በመጠበቁ ክፉ የአገር ጠላቶች ተረባርበውበታል። አድርባይነትንና ቅጥረኝነትን በመኮነኑ ብቻ ሳይሆን በመታገሉ ካዲዎቹና ከርሳደሮቹ ሊያጠቁት ሞክረዋል። ይህ የረጅም ዓመታት ጥቃት የመጣው ድርጅቱ ለኢትዮጵያ በመቆሙና ለጥቅማ ጥቅም እጅ አልሰጥም በማለቱ ነው። ይህ አቋሙ ዛሬም አልተቀየረምና ጠላቶቹም አላረፉለትም። አሁንም ቢሆን አሉባልታዎችን በማናፈስ፣ የሐሰት ክሶችን በመደርደር፣ የስም ማጥፋት ዘመቻዎችን በማራገብ ድርጅቱን ከህዝብ በተለይም ከወጣቱ ክፍል ለመነጠል የሚቅበዘበዙ ብዙዎች ናቸው። ኢህአፓ የጠላቶችን ጥቃት እየተቋቋመ በታሪክ ሂደት መርኩን ሳያሻሽት ሁኔታዎቹ ግድ የሚሏቸውን ለውጦች እያደረገ በትግሉ ጸንቶ ቀጥሏል። ሲታወጅ የገባው ቃል ኪዳን ይህ ሲሆን እነሆ ከተመሰረተ እስካሁን ለ43 ዓመታት ቃል ኪዳኑን አክብሮ በትግል ቀጥሏል። ለዚህ ምክንያቱ ሌላ ሳይሆን መሰረቱ ጠንካራ ዓላማው የኢትዮጵያ በመሆኑ ነው። ኢህአፓና ብዙሃኑ ህዝብ አንድም ሁለትም ናቸው። ኢህአፓ ትግል ስኬታማ መሆን የህዝብ አሸናፊነትን ገላጭ ነው።
ከርሞነ ፋሽስቶ ያቦየበስ ዛሬ ለቦታዩ እንበረከከ የነጻነት ዋጋ ድንበሩ ከዚያለው በዘመን አፍ ግንባርክን አሳየው
ዓላማው በጥናት በግልጽ የተጻፈው ለፍትህ የቆመ በደልን የጠላ የጨለመው መብራት የእውነት ብርሃን ፋና እነጥና ፍቅር ኢትዮጵያዊነት ነው እናጨልፋለን ግንባርክን አሳየ
እጃውጣው ፓርላማ ካሳይ አው እንዴ ሆኖ ነበር ድሮ በእኛ ጊዜ እጃውጣው ፓርላማ ሙሉ ታዛዥ ሆኖ ለኃይለ ሥላሴ የፓርላማነቱን ስሙን ብቻ ይዞ ንጉሱ ያዘዙትን አንዱም ሳይቀነስ እንዳለ አውርዶ ያለማወላወል ያላንዳሽ ተቃውሞ ያዘዙትን ሁሉ ያጸርቀው ነበር ሆ ብሎ አጨብጭቦ ስለዚህም ነበር ያን ጊዜ ፈርጦች መላ ፈጥረውለት ለምርጡ አህያ ክራባት አስረውለት ከፓርላማው ደጃፍ ወንበር ዘርግተውለት ሌላ ሞያ የለ እጃ ፓርላማ ብሎ በመሰየመ ስሙን ያወጡለት ታሪክ ራሷን ደግማ ዛሬ ይኸውና ክራባት አሳሪው የዛሬው አህያ ህጋራዊቱ እንኳን ያልፈቀደለትን በሽሙት ዛዝ ብቻ ሆ ብሎ ያጸርቃል እጃውጣው ፓርላማ ለምን ብሎ አይጠይቅ ወርሃዊውን መኖ ያሳጣዋልና ባለክራባቶች ጭነት የማይከብዳችሁ ውርደት ራሳችሁ ከቶ መቼ ይሆን ከህሊናችሁ ታርቃችሁ ለእውነት የምትቆሙ ለሀገር አስባችሁ ቶሎ ካልታረመ ይሄ ጠባያችሁ ታማኝ ክደታችሁ እናንተን አያርገል የቁርጡ ቀን መጥቶ ማጥፊያው ማጣፊያው ሲያጥራችሁ ሌላው ትንግር ደግሞ ያፈወርቂ ሹፌር ለከርሶ አዳሪውን መዛች አውቁበታል አንድ አሙስ የቀረው አንጃ ከሃዲውን በሆዱ ይገዙታል ከውጭ የላኩ ብር አምጡ ባንዳውን በቅላት ዳረቆት ከርሱ ይሞሉታል ከዛ በኋላማ እንኳንስ ሊቃወም ደጋፊ አድርገው ያስለፈልፉታል እግዚኦ ባስባለው መልኩ ደግሞ ሲያሰኛቸው መሬት አስጎብሰው ጫማ ያስቡታል ክብር ኮሎኔሩ በጭብጭ ያበቃሉ ጉሩምባቸውን አንቆ ቃል ኪዳን አክባሪው ባገር ህሉ እና ቀልድ አላውቁም ብሎ አቅል ሲነሳቸው ያሰቡት ሴራ ሁሉ ቋጠረው ተፈቶ ሲበተንባቸው እውነት ያልሆነውን ከቁሻሻ ለቅመው የቸናሸን ፊደል ሳጥላ ሰርግተው ከሙቆቱ ለመዳን ጥላ ይፈልጋሉ ሐቁንም በመሸሽ እንቶ ፈንታቸውን ይደሰኩራሉ ታዲያ ትርፉ ትዝብት እንጂ ከንቱ ልፋት እንጂ ካይቀሬው ውድቀታቸው ፈጽሞ አይድኑ እንግዲህ ወገኖች ከወጣ ገባውና ከጠመዝማዛው ትግል ይኸው ገብተናልና የዜግነት ግዳጅ ከትከሻችን ላይ አሁን አርፏልና አገርን አጋልጠን ሽሽት የሚሉት ክደት አይታሰብምና የአፓር ተቀላቅለን በአንድነት ተባብረን እንደ አባቶቻችን እንደ አያቶቻችን ቅማቶቻችን የህይወት ግብር ከፍለን አገርን ለማዳን አመጽ እናፋፈን በጠላቶቻችን ላይ ድል ለኢትዮጵያ ህዝብ እናሸንፋለን።
ሞት ራሱ ይሙት። ስንቱን ወንድ ቆፍጣና ስንቷን ቁራጥ ጀግና ያውነት ላይ ነጥቅ ቋሚነት ነጥሶ ከቁጥር አግዱሎ አፈር ትቢያ አልብሶ በነ ልበ ባልጽት በነ አያ ገዳዴ በነ ሟች ለከርሱ በነ አያ መደዴ አገሩን ገጥግጦ ምድሪቱን እየሞላ ሞት ራሱ ይም አስር ጉኔና ሞት መድህን አይደለም ባርነትን መርሻ ይልቁን ሕይወት ነው ትግል ይልቁኑ የግብ ካም ማፍረሻ ለድል ቀን አጥቶ በደልን መካሻ ሞትን ለመግደል ነው ክርስቶስ መምጣቱ በሾው መገረፉ ተሰቅሎ መሞቱ አቸላፊነቱም ባልቀረው ትንሣኤው ባልገቱት እገቱ እናም ትግል ሕይወት ትግልም ሕይወት ሆነ የኑሯችን ግዳጅ ግቡ ያልተወሰነ እንዲያ ተጻፈና ከፍጥረት ጀምሮ ትግል ሚሉት ግዳጅ ከሰው ዘር ተቋጥሮ ትውልዶችን ቆጥሮ በራብ ጥም ማንፈሩ በንባላባሹቆ ደም ነፍስ ማስገበሩ ዛሬም ባስፈራ እንደወጡ መቅረት ካደጉበት ሜዳ ቁጥር ካታከተ ሽንፈት ድል በኋላ አግሬን ያለ ሰው ገላው ሳይሸረፍ አቅሉ ሳይዛነት ሳይጠይም ሳይቀላ መመለሱን ሳቅ በሙሉ አካል ስጋ ሞትን ድል ሊነሳ በመስዋዕት ዋጋ ወጥቶ ያዝናል ከልጅ ወገን ያበለጠ ቆራጥ የህዝብ ልጅ የምኒልክ ፈለግ አድዋ ነበር ጸጋ ለተበዳይ ዓለም ወግ ለራቀው ዜጋ ክብርን እያስገበየ በደም በነፍስ ዋጋ ግን ሊያስቀራል በቃም ተከታዩን ጸሊም የማይጨውን ጭፍና የመርዙን ሞት ቀለም አላስቀረም ከቶ ከመርግ የከበደ የገባሩን ፍዳ ግድሃውን ስቃይ የምሁሩን እዳ ቀያሉትን ሽብር ግድያ ቀብሩን ሞትን የሚያሳንስ ግፍ አበሳውን የበላይ እንቢታ የነዋይ ልጆች ደም ሽረት አላስገኘም ለአገር ሲሴ ቁስል ለትውልዶች ህማም የደካሞች ጩኸት የሰርክ እግዚኦታ አድነን ምልጃ የወላዶች ዋይታ የእናቶች ኡኡታ ለመክፈፍ መች በቃ ዳፍንታሙን ጭፍና አድማስ ሲያጠለሸ ስርዓት ደመና መስቀል አምሮ ደምቆ በደመራ ፋና ከሚከብርበቱ በያሬድ ዝማሬ በካህናት ወረብ በሽብሻቦ ስልቱ አዳም በይቅርታ ከሚቀደስበት ከአውደ ምረቱ ጎልያድ በትዕቢት ጋልቦ እየፈነጨ ባንገት ቀንጣሽ ዲስኩር እየተወራጨ ደም የሞላውን ጠርሙስ ባርቆ እያፈነዳ ሞት ሲያወጅ በዳዊት ፍጅት በከተማ ጥንቅሽ ገላ ፈርሶ አገር እስከሚሸት አገር እስኪገማ ሽብር በቀበሌ እልቂት በጎዳና ያ ሁሉ ግን ሆኖ ግፉ መች ቀለለ ሞትስ መች ተሻረ እንባስ መች ደረቀ በዓይኖች የቀረረ ህዝቡ በአማጣ አንጀት ቁስሉን እያሰረ ከልጆቹ እርጥብ ስጋ እያነባበረ ተስፋውን ተቀሎ ጅምላም አልቀበረ ሀገር ዕዳው ብዙ ትውልድ ሰፊ ጓዙ አንዱን ገፍቶ ሲጥል ሌላ ሞት ቢተካ የዘመናት ዕዳው ከቶም አላበቃ ለአንድ ትውልድ ዕድሜ አንድነት የነሳን በጎጥ ቋንቋን ፍዞ አገር የነጠቀን ወያኔ የሚሉት የዘረኞች ቡድን ያስገንጣይ ዝግንትል ኑታገም በሚል ይኸው ከደጃችን በትቢት ያሽካካል ዛሬም ሞት ለሞቱ ሕይወት ይጠብቃል።